ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ለእኔ ጥበቃ የተመደቡ የፌዴራል ፖሊስ የቪአይፒ ጥበቃ አባላት አሉ። እነሱን በመጣት በአስቸኳይ ግቢ ለቃችሁ እንድትወጡ በማለት ያዟቸውን። ልጆቹም በጣም ግራ በመጋባት በዚህ ሌሊት ያለአንዳንድ ቅድመ ማስጠንቀቂያ ለምድሩ የምንመለብዘው ይሏቸዋል።
አቶ ጃዋር መሐመድ የኦሮሞ ፖለቲካ አክቲቪስትና የኦኤምኤን መገናኛ ብዙሃን ዲሬክተር፣ ዛሬ በመቶዎች የሚቆጠሩ ደጋፊዎቹ በተለያዩ የኦሮሚያ ከተሞች ተቃውሞ አካሂደዋል። አዲስ አበባ የሚገኘው የጃዋር መሐመድ መኖሪያ ቤትም በፌዴራል የጸጥታ ኃይሎች ተከቧል የሚል ወሬ በኦሮሞ ሚዲያ ኔትወርክና በማኅበራዊ መገናኛ ብዙሃን ከተገለጸ በኋላ ነው ደጋፊዎቹ ወደ መንገዶች ወጥተው ተቃውሞ ያሰሙት። ፖሊስ የጸጥታ ኃይሎቹ የተላኩት ጃዋርን የሚጠብቁትን ኃይሎች ለመመለስ ነው ማለቱ ተገልጧል። ወደ ኋላ ላይ ሰፋ ያለ ዘገባ ይኖረናል።
አሁን ርዕሰ ዜናዎቹን እናሰማለን። ዛሬ በመቶዎች የሚቆጠሩ የፖለቲካ አክቲቪስት የጃዋር መሐመድ ደጋፊዎች በበርካታ የኦሮሚያ ከተሞች ተቃውሞ አካሂደዋል። አዲስ አበባ የሚገኘው የጃዋር መሐመድ መኖሪያ ቤት በፌዴራል የጸጥታ ኃይሎች ተከቧል የሚል ወሬ በኦሮሞ ሚዲያ ኔትወርክና በሶሻል ሚዲያ ከተገለጸ በኋላ ነው ደጋፊዎቹ ወደ መንገዶች የወጡት። ላለፉት 53 ዓመታት ሀገሪቱን የመራው የቦትስዋና ዲሞክራሲያዊ ፓርቲ ጠንካራ ፉክክር የተጋፈጠበት ብሔራዊ ምርጫ ሲጀመር ከፍተኛ ቁጥር ያለው መራጭ ሕዝብ ድምፅ መስጠቱ ተዘገበ። ቱርክ በኩርዶች ላይ የከፈተችው ጥቃት አስመልክቶ ከተዋጊዎች ጋር ያደረገችው የተኩስ ማቆም ስምምነት ቋሚ እንደሚሆን እንደተነገራቸው የገለጹት ፕሬዚደንት ትራምፕ በቱርክ ላይ የጣሉትን ማዕቀብ እንደሚያነሱ አስታወቁ።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥቅምት 12 2012 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። አሁን ዋና ዋና ዜናዎቹን የዕለቱ ዜናዎችን እናሰማለን። ዛሬ በመቶዎች የሚቆጠሩ የፖለቲካ አክቲቪስት የጃዋር መሐመድ ደጋፊዎች በበርካታ የኦሮሚያ ከተሞች ተቃውሞ አካሂደዋል። አዲስ አበባ የሚገኘው የጃዋር መሐመድ መኖሪያ ቤት በፌዴራል የጸጥታ ኃይሎች ተከቧል የሚል ወሬ በኦሮሞ ሚዲያ ኔትወርክ እና በሶሻል ሚዲያ ከተገለጸ በኋላ ነው ደጋፊዎቹ ወደ መንገዶች ወጥተው ተቃውሞ ያሰሙት። ተቃውሞ የተካሄደባቸው ከተሞች አዳማ፣ አዲስ አበባ፣ አምቦ፣ ጅማ፣ ሻሽመኔና አለማያ ይገኙባቸዋል። የፖሊስ ኮሚሽን ኮሚሽነር ጀነራል እንደሻው ጣሰው የጸጥታ ኃይሎቹ የተላኩት ጃዋርን የሚጠብቁትን ኃይሎች ለመመለስ ነው ማለታቸው ተገልጿል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ግጭት ይቀሰቅሳሉ ባሏቸው ሚዲያዎች ላይ ማስጠንቀቂያ ሰጥተው እንደነበር የሚታወስ ነው። የኦሮሚያ ምክትል ፕሬዚደንት አቶ ሽመልስ አብዲሳ በሁሉም በኩል መረጋጋት እንዲኖር ጥሪ አቅርበዋል። ወደ ኋላ ሰፋ ያለ ዘገባ ይኖረናል። ላለፉት 53 ዓመታት ሀገሪቱን የመራው የቦትስዋና ዲሞክራሲያዊ ፓርቲ ጠንካራ ፉክክር የተጋፈጠበት ብሔራዊ ምርጫ ሲጀመር ከፍተኛ ቁጥር ያለው መራጭ ሕዝብ ድምፅ መስጠቱ ተዘግቧል። ምኮዲሴ ዶቤ ከቦትስዋና ዋና ከተማ ሀባሮኔ ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርበዋል።
የቦትስዋና በዛሬ ዕለት ላካሄደችው ብሔራዊ ምርጫ አንዳንድ መራጮች የምርጫ ጣቢያዎች ከሚከፈቱበት ሶስት ሰዓታት ቀደም ብሎ ነው ወደዚያ ማቅናት የያዙት። ረፋዱ ላይ መራጩ ህዝብ ድምፁን ለመስጠት ረዣዥም ሰልፎችን ተቀላቅሎ ተራው እስኪደርስ በትዕግስት ሲጠባበቅም ተስተውሏል። ገለልተኛው የምርጫ ኮሚሽን የህዝብ ግንኙነት ባለስልጣን ኦስቴሌ ማሮባ እንደገለጹት አንዳንድ የምርጫ ጣቢያዎች ከመክፈቻው ሰዓት ዘግይተው ቢከፈቱም ምርጫው ግን ያለምንም እክል ተጀምሯል ተጀምረዋል ነው ያሉት።
Everything has started well, even though we have some few police stations that
ምንም እንኳን በሎጂስቲካዊ እክሎች ሳቢያ ከማለዳው 12 ሰዓት ተኩል አንስቶ የተከፈቱ ጥቂት የምርጫ ጣቢያዎች ቢኖሩም ሁሉም ነገር ግን በጥሩ ሁኔታ ነው የተጀመረው። እስካሁን ድረስ የበርካታ ምርጫ ጣቢያዎች ከፍተኛ የውድድር ሁኔታ ወይም ፉክክር እየተስተዋለባቸው ነው ብለዋል። ቅድመ ምርጫው ወቅት ውዝግብ ስለተነሳበት በተቃዋሚ ፓርቲዎች መካከል የመረረ ልውውጦች የተስተዋሉበት ነው። ይሁን እንጂ የተቃዋሚው ጥምረት ፓርቲ ለዲሞክራሲያዊ ለውጥ በምርጫው ወቅት የመንግስት መስሪያ ቤቶች ጣልቃ መግባታቸውን በመጥቀስ ሂደቱን ትክክለኛነት ጥያቄ አንስቶ ነበር። በአሰቃቂ ሁኔታ ከነበረው የተቃራኒ ጋቦሮኒ ነዋሪ ዱራራ ራማንዶ ድምጽ መስጠት ባለበት ወይም በተካሄደበት ሁኔታ ግን ደስተኛ ነኝ ይላሉ።
I'm very very impressed about the conduct of my fellow citizens. If you rewind it back.
የዜጎች ያሳዩት ጠባይ በጣም አስደንቆኛል። ሰዓቱ ወደ ኋላ ከመቀየሩ ወይም ከመጓተቱ በስተቀር መቼ የምርጫ ዘመቻ ያደረጉ እንደሆነ የሚያስቡ ከሆነ በቦርዱ ዙሪያ ሁሉም አይነት መግለጫዎች ነበሩ ነው ያሉት። የምርጫ ጣቢያዎች ከቀኑ 7 ሰዓት ላይ ይዘጋሉ። አርብ ሙሉ ውጤት ይጠበቃል። አገሪቱ ለ57 አባላት ያሉት 925,000 የተመረጡ መራጮች አሏት። ብሔራዊ ምክር ቤት አሸናፊውን ፓርቲ በሚቀጥለው የአገሪቱ ፕሬዚዳንት የሚሆነውን ይመርጣል፣ ይፋም ያደርጋል ተብሎ ይጠበቃል።
ሩሲያ የኢትዮጵያን ዕዳ በቅርቡ እንደምትሰርዝ ፕሬዚደንት ቭላዲሚር ፑቲን ትላንት ማስታወቃቸውን የሀገሪቱ መገናኛ ብዙሃን ዘግቧል። የመጀመሪያውን የሩሲያ አፍሪካ መሪዎች ጉባኤ እያስተናገደች ያለችው ሩሲያ የምትሰርዘው ዕዳ ከ163 ሚሊዮን ዶላር በላይ እንደሆነ በሞስኮ ታይምስ የሚል ነጻ ጋዜጣ አመልክቷል። ይህን በእንዲህ እንዳለ ዛሬ ለተከፈተው ለዚህ ጉባኤ ሶቺ የሚገኙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሩሲያው መሪ ቭላዲሚር ፑቲን ጋር ተገናኝቷል። ጠቅላይ ሚኒስትሩ ከግብፁ ፕሬዚደንት አብዱል ፋታህ አልሲሲ ጋርም እንደሚገናኙ ትላንት መናገራቸው ይታወሳል። ጠቅላይ ሚኒስትሩ በትናንትናው የፓርላማ ማብራሪያቸው ወቅት ስለ ግጭት የሰነዘሩት ቃል እንዳስደነገጠው የግብፅ የውጭ ጉዳይ ሚኒስቴር ማስታወቅን ሮይተርስ ዛሬ ዘግቧል። በመጽሔት ዘገባ ይዘናል።
ቱርክ በኩርዶች ላይ የከፈተችውን ጥቃት አስመልክቶ ከተዋጊዎቹ ወይም ተፋላሚ ወገኖች ጋር ያደረገችው የተኩስ ማቆም ስምምነት ቋሚ እንደሚሆን የተነገራቸው መሆኑን ፕሬዚዳንት ትራምፕ በተፈተችውን ጥቃት ካቆመች በኋላ ቱርክን ከሶሪያ ጋር በሚያዋስነው ድንበር ትልቅ ስኬት ተገኝቷል ሲሉ ነው የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ይህን ያሉት። በቱርክና በሶሪያ ድንበር ትልቅ ስኬት ተገኝቷል፣ አስተማማኝ ቀጠናም ተፈጥሯል ነው። የተማረኩት የዳእሽ እስረኞችም ይጠበቃሉ ብለዋል ትራምፕ በትዊተር ባስተላለፉ መልእክት። የኩርዶች ከሰሜን ኮሪያ የመውጣት ሂደት መጠናቀቁን ዩናይት ስቴትስ በመግለጧ በሶሪያ ኩርዶች ላይ ጥቃት መቀጠል አያስፈልግም ስትል ቱርክ ትላንት አስታውቃለች።
ፕሬዚደንት ትራምፕ ኡክራይንን በሚመለከት ሊከሰሱ የሚችሉበት በደል ፈጽመው እንደሆነ ለማጣራት የሚካሄደውን ምርመራ የሚቆጣጠሩት የዩናይትድ ስቴትስ ምክር ቤት አባላት ዛሬ ከአንድ ከፍተኛ ባለስልጣን ቃለ ምስክርነት ያዳምጣሉ። በዝግ ስብሰባ ነው ቃለ ምስክርነቱ የሚሰማው። ሎሪ ኩፐር ሩሲያን፣ ኡክራይንንና ዩሮዥያን በሚመለከት የመከላከያ ሚኒስቴር ምክትል ረዳት ሚኒስትር ናቸው። የመከላከያው ሚኒስቴር 391 ሚሊዮን ዶላር ለኡክራይን ወታደራዊ እርዳታ እንዲሰጥ ቢጠይቅም ዋይት ሀውስ እንዳይሰጥ ስለማዘግየቱ ቃለ ምስክርነት ይሰጣሉ ተብሎ ይጠበቃል። በኡክራይን ከፍተኛው የአሜሪካ ዲፕሎማት ገንዘቡ ለኡክራይን የሚሰጠው የቀድሞው ምክትል ፕሬዚዳንት ጆ ባይደን እና ልጃቸው ሃንተር ከኡክራይን ጋር ስላላቸው ግንኙነት እንዲሁም ከአራት ዓመታት በፊት አሜሪካ ውስጥ በተካሄደው ምርጫ ኡክራይን ትራምፕን ለመጉዳት ሰርታ እንደሆነ ምርመራ እንደምታካሄድ በይፋ ካስታወቀች ነው ተብለው እንደነበር ቀደም ሲል ለምክር ቤቱ አባላት ተናግረዋል።
የሆንግ ኮንግ ምክር ቤት ለወራት በከተማይቱ ሲካሄድ ለቆየው ጸረ መንግስት ተቃውሞ መነሻ የሆነውን የህግ ረቂቅ በኦፊሴል ሰረዘ። የህጉ ረቂቅ በወንጀል የሚጠረጠሩ ሰዎች ወደ ቻይና ተልከው እንዲዳኙ የሚያደርግ ነበር። ለጉ መረቀቅ መንስኤ ሆኖ በግድያ የተጠረጠረው ሰው ከሆንግ ኮንግ እስር ቤት ተፈቷል። ለታይዋን ባለስልጣናትም እጅ መስጠት እቅድ እንዳለው ተገልጧል። ይሁንና የተቃውሞ ሰልፈኞቹና ምክር ቤት ውስጥ ያሉት ተቃዋሚዎች የተወሰደው እርምጃ በቂ አይደለም ሲሉ ለስምንቱ ነጥቦች ለመንግስት ከማቅረብ ወደ ኋላ አንልም ብለዋል። ነፍሰ ጡር ፍቅረኛዋን በአስከፊ ሁኔታ የተገደለባት የ20 ዓመት ዕድሜዋ ቶንኬ ናት። ለተቃውሞ መነሻ የሆነችው ከፊል ራስ ገዝ የሆነችው የቻይና ከተማ ሆንግ ኮንግ በወንጀል የሚጠረጠሩ ሰዎችን ወደ ቻይና ለመላክ የሚያስችል የሕግ ረቂቅ የነደፈችው ቻይናን የመሳሰሉትን ተጠርጣሪዎች መሰረት በማድረግ እንደነበርም ተገልጧል።
አድማጮች፣ የምሽቱ ዜናችን አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ ኤፍኤም 94.3 እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው።
በጃዋር መሐመድ ላይ ተፈጸመ ያሉት ጥፋት ስህተትና ድርጊቱን ተጣርቶ ለሕዝብ ይፋ እንደሚደረግ የኦሮሚያ ምክትል ርዕሰ መስተዳድር ሽመልስ አብዲሳ ገለጹ። ጃዋር መሐመድ ጉዳዩ የተፈጸመው ሆን ተብሎ ጥቃት ሊፈጸምብኝ ታስቦ ነው ብሏል። የፌዴራል ፖሊስም በጉዳዩ ላይ መግለጫ ሰጥቷል። ሙክታር ጀማል ዝርዝሩን ይዟል።
ትላንትና እኩለ ሌሊት ላይ በጃዋር መሐመድ ቤት አካባቢ ተፈጠረ የተባለው የጸጥታ ችግርን በተመለከተ ጃዋር መሐመድ በፌስቡክ ገጹ ላይ የለጠፈውን መልእክት ተከትሎ በተለያዩ በኦሮሚያ ከተሞች ቁጣና ተቃውሞ የተቀሰቀሰ ሲሆን በአዲስ አበባ አካባቢ ላይ የሚገኙ በቁጥር ብዙ የሆኑ ወጣቶች ደግሞ በሌሊት ወደ ቤቱ ተመው ቤቱን ከበው አድረዋል። ጃዋር መሐመድ ደህንነቱ ስላሰጋን ሊገደልም ይችላል የሚል ፍራቻ ስላለን ከዚህ አካባቢ ሳንሄድ እዚሁ ነግቶ እዚሁ ነው ያለነው ሲሉ በአካባቢው ላይ የሰፈሩ ወጣቶች ለአሜሪካ ድምፅ ተናግረዋል።
ጃዋር መሐመድ እንግዲህ ታዋቂ አክቲቪስት እንደመሆኑ መጠን ከሁለት ጎራ ከመንግስት ጎራም ሆነ ከአማራ ኤሊቶች በኩል ብዙ ጊዜ የሚደርሰው ዛቻ ፉከራ አለ። ይህንን ዛቻና ፉከራ ካልመከትን የኦሮሞ ሕዝብ ተመልሶ መበታተኑ ስለሆነ የኛ አይን የሆነውን ጃዋር መሐመድ የመጠበቅ የታሪክ ግዴታ አለብን።
ከምንድን ነው የምጠብቁት? ምን ይሆናል ብላችሁ ነው የሰጋችሁት? ምንድን ነው መነሻችሁ?
መነሻችን ምንድን ነው? ሰሞኑን ሚዲያ ላይ እንደሚባለው እሱንም ጋዜጠኞች እንደሚጠይቁት ሰዎች ሊገሉት ምን ሊሉት ይፎክራሉ። ትናንት ደግሞ የአገሪቷ ጠቅላይ ሚኒስትር ቀጥታ እሱን በተመለከተ ንግግር የተደረገው እና ማታም ደግሞ ይህንኑ ፓርላማ ላይ የተናገሩትን ንግግር ለመድገም ነው።
በቃ ይገለዋል ብለን ፈርተን የወጣ ነው። እኛ እንዳውም በህይወት እናገኛለን ብለን አላሰብንም። እንደ ሞተ ነው እስካሁን ድረስ የምናውቀው። አሁን እሱ ሞቶ ካየነው በኋላ ነው ሁሉ ሰው የተረጋጋው። እኛ ዲሞክራሲ ያገኘ ነው በጃዋር መሐመድ ነው እና እሱን ማጣት አንችልም። እኛ ኦሮሞ በጠቅላላ ያልቃል እንጂ ስለ ጃዋር ነገር ወደኋላ የሚልበት ነገር አንድ አይኖርም።
ጉዳዩን በተመለከተና ምን እንደተፈጠረ የአሜሪካ ድምፅ የፖለቲካ ተንታኙንና የኦሮሚያ ሚዲያ ኔትወርክ ዳይሬክተር ጃዋር መሐመድን አነጋግሮታል። ጃዋር እንደሚለው ከዚህ ቀደም መንግስት የመደባቸው የጸጥታና ጥበቃ አካላቶች ከኔ ጋር የነበሩ ቢሆንም አለምንም ማስጠንቀቂያና መልእክት ምንም ሳይነግሩኝ እንዲወጡ ትዕዛዝ ሲሰጣቸው በእነሱ መሃል አለመግባባት መፈጠሩን ነው የሚገልጸው። ሳትነግሩት ውጡ የሚለው መልእክት ደግሞ ሌላ ዓላማና መልእክት እንዳለው ማሳያ መሆኑንም ነው ጃዋር የሚናገረው።
ለእኔ ጥበቃ የተመደቡ የፌደራል ፖሊስ የቪአይፒ ጥበቃ አባላት አሉ። እነሱን በመጣት በአስቸኳይ ግቢ ለቃችሁ እንድትወጡ በማለት ያዟቸዋል። ልጆቹም በጣም ግራ በመጋባት በዚህ ሌሊት ያለአንዳንድ ቅድመ ማስጠንቀቂያ ለምንድነው የምናደርገው ይሏቸዋል። ትዕዛዝ ነው ትዕዛዝ ነው ለቃችሁ መውጣት አለባቸው ሲሏቸው፣ እሺ የምንጠብቀው ሰው ስላለ ጥለነው ከመሄዳችን በፊት እንንገረው እሱም የራሱን መፍትሄ ያፈላል የሚል ሲሏቸው፣ እንዳትቀሰቅሱት እንዳትነግሩት እቃችሁን ብቻ ይዛችሁ ውጡ የሚል ትዛ ይሰጣቸዋል። በዚህ በጣም ተደናገጡ። የመጡትን አዛዦች ስላላመኑ ለዋና ኮማንደሩ በመደወል ይህ ትዳር ምንድን ነው ብሎ ሲጠይቁት እሱም ባለመቶ ቃል መጀመሪያ ከነሱ የነገራቸውን ነገረኝ። ለቃ ላይ ስናየው በውድቅት ለይት የጠበቃን ማንሳት ለእኔ ወይም ደግሞ ለጠበቃው ሳይነሳ የሚደረገው ነገር በጣም ስትሬንጅ የሆነ ከመንግስት ፈጽሞ የማይጠበቅ ስራ እንደሆነ እና በኋላ ላይ ደግሞ እንዳየ ነው እርምጃው ጠበቆችን ካስነሱ በኋላ ወጣቶችን ወደ ግቢ በአፍርጎ በመግባት እርምጃ የማስወሰድ እና ሲንጋል ላይ ለማላከት የታሰበ አይነት ነገር እንዳለ ነው የሚሰማው። አጠቃላይ ሁኔታው ከሽፏል፣ ግን ብዙ ያልተመለሱ ጥያቄዎችን ፕሮብለም ነው የቀረው።
ይህንን ሁኔታ ተከትሎ በኦሮሚያ ክልል የተለያዩ አካባቢዎች ተቃውሞ ሰልፍም ተደርጓል። በአዲስ አበባ ከተማ መግቢያዎችም ጨምሮ መንገድ ተዘግተዋል። ጉዳዩን ለማርገብ በሚመስል መልእክት መግለጫ የሰጡት የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል እንዳሻው ጣሰው ጀዋር የከዚህ ቀደም እንቅስቃሴው በሙሉ እያከናወነ መሆኑን የተናገሩት ኮሚሽነሩ፣ ነገር ግን ለግል ተመደበው የነበሩ ጥበቃዎችን የማንሳት ስራ በፌደራል ፖሊስ እየተሰራ መሆኑንም በዚሁ ምክንያት አጃቢዎቹ መጠራታቸውንም ነው የሚገልጹት።
የግል ጥበቃዎችን የማንሳት ስራ ስንሰራ ቆይተናል። ለወደፊቱም ባሉን አሰራሮች መሰረት አስፈላጊ የሆነበት ቦታ አስፈላጊ ያልሆነበት ቦታ በመለየት ይሄ ስራ በፖሊስ ውስጥ ሲከናወን የነበረ ተግባር ነው፣ ለወደፊቱም ይከናወናል። ስለዚህ በፖሊስ እርምጃ ተወሰደብኝ ብለው ያስተላለፉት መልእክት ስህተት ነው። በየትኛውም ፖሊስ የተወሰደ እርምጃ የለም። በየትኛውም የመንግስት አካል የተወሰደ እርምጃ የለም። ይሄ ህብረተሰቡ በአግባቡ እንዲያውቀው ስለፈለግን መልእክቱን በአግባቡ ለማስተላለፍ ነው ዛሬ ይሄ መድረክ የጠራ ነው። ስለዚህ ወጣቶች፣ ህብረተሰቡ፣ በየአካባቢ የሚገኙ ጸጥታ ኃይሎች፣ አመራሮች የተዘጉ መንገዶችን በማስከፈት ህብረተሰቡ በሰላማዊ መንገድ እንዲንቀሳቀስ እንድታደርጉ አሳስባለሁ።
ለግል ተመደበው የነበሩ አጃቢዎችን በተመለከተ እውነትም የማንሳቱ ስራ እየተከናወነ መሆኑን ለደህንነት ስራ ቅርበት ያላቸው ከፍተኛ የሀገሪቷ ባለስልጣን ስማቸው እንዳይጠቀስ በመናገር ለአሜሪካ ድምፅ ተናግረዋል። አጃቢዎችን የማንሳቱ ስራ እየተከናወነ ቢሆንም ጊዜውና ሂደቱ ትክክል እንዳልነበረም ነው የሚናገሩት። መሰል ድርጊቶች ሲከናወኑ ለልዩ ተጠባቂው መረጃው መድረስ እንዳለበት፣ በውድቅት ለሊትም ሳይሆን በቀን መከናወን እንዳለበትም ነው ያሳሰቡት። ይህ ጉዳይ እየተካረረ መምጣትና በምሽቱ ተከናወነ የሚለው ነገር የተፈጠረበት ምክንያት ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ከተናገሩት ንግግር ጋር የተያያዘ ሊሆን እንደሚችልም ነው ጀዋር መሐመድ የሚያነሳው። የመገናኛ ብዙሃን አዘጋገብን በገሩ ሲሆን ለሚቀርብባቸው ስሞታ ምን ሐሳብ እንዳላቸውና ዘገባቸው ምን ያህል ከወገንተኝነት የጸዳ መሆኑን ለጀዋር መሐመድ የአሜሪካ ድምፅ ጥያቄ አቅርቦለታል።
ዋናው የሀገራችን ከሱዳን የመጣው መንገድ ሲዘጋ፣ በከተማ መካከል ሆቴሎች ሲቃጠሉ አለመዘገብ ከፍተኛ ስህተትና ኃላፊነት ማጉደል ስለሆነ እንዘግባለን። ይህን ግን በአማራ ክልል ብቻ አይደለም እንዘግበው፣ ኦሮሚያ ውስጥ እንዘግባለን፣ በሶማሌ ክልል እንዘግባለን፣ በተለያየ ቦታ እንዘግባለን። ቁጣው የሚነሳው ለምን ወንጀል ተገለጸ፣ ተዘገበ፣ የቅማንት ጉዳይ ለምን ተዘገበ እንጂ እንዴት ተዘገበ የሚል የሚዲያ ኤቲክስ ጉዳይ አይመስለኝም።
ምሽቱን ተፈጠረ የተባለውን ሁኔታ ተከትሎ በኦሮሚያ ክልል አዳማ፣ ሻሸመኔ፣ አሰላ፣ ባሌ ሮቤ እና የተለያዩ የሐረርጌ ከተሞች ውስጥ ከፍተኛ የተቃውሞ ሰልፍ መደረጉም ተገልጿል። አቶ ሽመልስ የተፈጸመው ነገር ስህተትና በሕግ ሊጣራ የሚገባ ነው ብለዋል። ሕዝቡም የተሰማውን ወጥቶ ቅሬታውን ማቅረቡ ትክክል የነበረ መሆኑን የገለጹት አቶ ሽመልስ፣ ነገር ግን ኦሮሚያን የግጭት አውድማ ማድረግ የሚፈልጉ አካላት የተለያዩ ድርጊቶችን ሕዝብን በብሔርና እምነት ለማጋጨት ሙከራ እየተደረገ እንደነበረ አቶ ሽመልስ ጠቁመዋል። መንግሥት ሊያጋጥሙ የሚችሉ ችግሮችን ለመከላከል ነው ለወንድማችን ጀዋርና ለሌሎች ጥበቃ ያደረገው በማለትም ነው አቶ ሽመልስ የተናገሩት።
ካታሴራን ከንተርካፊ ፉረተሜ ውመታፍ ከን ቤሽስሙታ ኩንድጉጉር እየቻለ ድጉጉረ ጭማ ዋንተ ተቁምቀም ራወተሜደ
በሕጉ መሠረት እርምጃ ተወስዶ ለሕዝብ የምናሳውቅ ይሆናል። የተፈጸመው ነገር ከፍተኛ ስህተት ነው። መሆን የሌለበት ነገር ነው የተፈጸመው። ወንድማችን ጀዋርም ሆነ ሌሎች ከውጭ የመጡ ሰዎች መንግስት አስቦበት አቅዶ ነው ችግር እንዳይደርስባቸው ጥበቃ እያደረገላቸው ያለው። በዚህ አፈጻጸም ውስጥ መንግስት የተለያዩ የጸጥታ አካላቶችን ከስር እያስነሳ የሄደበት አካባቢ አለ። የዚህን ግን መንግስት የጸጥታ ጥበቃውን በዚሁ አጠናክሮ እንደሚቀጥል ላረጋግጥላችሁ ፈልጋለሁ። ከዚህ ውጪ የታሰበና የታቀደ ሌላ ምንም ነገር መንግስት ጋር የለም። ህዝባችን ይህን መገንዘብ ይኖርበታል። ጉዳዩም እንዲመረመር አቅጣጫ ተቀምጦ እየተሰራበት ይገኛል ነው ያሉት አቶ ሽመልስ። አቶ ሽመልስ በመግለጫቸው ላይ አክለው እንደተናገሩት በኦሮሚያ ውስጥ ያሉ ብሔረሰቦችን ማቀፍና ምንም አይነት ችግር እንዳይገጥማቸው የኦሮሚያ ቄሮዎችና ቀሬዎች መስራት እንዳለባቸው ጥሪ አቅርበዋል። አሁን ወንድማችን ጀዋር በሰላም ሁኔታ ውስጥ ነው ያለው ያሉት አቶ ሽመልስ መንግስት የሚያደርግለትን ጥበቃ እንደሚቀጥልም አመላክተዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማል ለዘገባው እናመሰግናለን። አድማጮች ተከታዩም በተለያዩ የኦሮሚያ ከተሞች በተመሳሳይ በብዙ ሺዎች ለተቃውሞ የወጡበትን ርዕሰ ጉዳይ ይመለከታል። የመብት ተሟጋቹና የመገናኛ ብዙሃን የኦኤንኤም ዲሬክተር ጀዋር መሐመድ ጠባቂዎችን ትናንት ሌሊት ከስራቸው በኃይል ለማንሳት የተደረገውን ሙከራ እንቃወማለን የሚሉ ወጣቶች ዛሬ በአምቦ ከተማ ሰላማዊ መንገድ ተቃውሞ ማድረጋቸው ተገለጠ። ፖሊስ ሰልፉን ለመበተን በተኮሰው ጥይት 3 ወጣቶች ቆስለው በአምቦ ሆስፒታል የሕክምና ክትትል እየተደረገላቸው መሆኑም ተገልጧል። ሰልፉን ተከትሎ ወጣቶቹ መንገድ በመዝጋት የትራንስፖርትና የንግድ እንቅስቃሴዎች ቆመዋል ተብሏል። የከተማውን ፖሊስም ሆነ ሌሎች ባለስልጣናት በስልክ ለማግኘት የተደረገው ጥረት አልተሳካም። ናኮር መልካ ነው የተከታተለው።
ዛሬ ጠዋት ከአንድ ሰዓት ጀምሮ በአምቦ ከተማ አውራ ጎዳና ላይ የተሰበሰቡ ወጣቶች የተቃውሞውን ሰልፍ ምክንያት እንዲህ ይገልጻሉ። ዛሬ የወጣንበት ምክንያት በውጭ ሀገር ሆኖ ሲታገልልን የነበረው ጀዋር መሐመድ ላይ የተቃጣው ተግባር ትክክል እንዳልሆነና ለመቃወም ነው የወጣ ነው።
የሰልፉ ዓላማ እንደሚታወቀው ሰሞኑ ጠቅላይ ሚኒስቴራችን ንግግር አድርገው ነበር እና በሶሻል ሚዲያ እንደምናየው ደግሞ አክቲቪስት ጀዋር መሐመድ የኦኤምኤን ስራ አስኪያጅ ከማታ ጀምሮ ጥሩ ሁኔታ እንትን አይደለም፣ እሱ ቦዲጋርድ መኖሪያ ቤቱ አካባቢ ቦዲጋርዶቹ በማታ እንዲለቁ እንደተባለ ነው። ይሄ ደግሞ ሙሉ በሙሉ ወጣቶችን አስቆጥቷል።
ጀዋር መሐመድ ኦሮሞ ማንዲሳ ቀብሶት ጉያ ከሌሳ ሙሚች ሚኒስቴራ ፓርላማ ረቲ
በትናንትናው የጠቅላይ ሚኒስትሩ የሕዝብ ተወካዮች ምክር ቤት ንግግር ላይ አንዳንድ የሚዲያ ተቋማት ላይ እርምጃ እንወስዳለን ብለዋል። ይህ ንግግር ጀዋርን እንደሚመለከት ያወቅ ነው። ባለፈው ሳምንት ኢዜማና አብን የተባሉ ድርጅቶች ኦኤምኤን ይዘጋልን በማለት ለኢትዮጵያ ብሮድካስት ባለስልጣን ማመልከቻ አስገብተው ነበር።
አብይ ኑራ ጩፈሙ ቀባ ኦኤምኤን ንጀረኒ ብሮድካስቲንግ ጥያተን ይቱረኒ
ጀዋር አይናችን ነው፣ በጀዋር ላይ የተቃጣ ጥቃት በቄሩ ላይ የተቃጣ ነው የሚሉ መፈክሮችም ሲሰሙ ነበር። የክልሉ ፖሊሶች ሰልፉን ለመበተን ባደረጉት ጥረት ተኩስ በመክፈታቸው እኔን ጨምሮ 3 ወጣቶች ቆስለዋል ያለኝ አንድ ስሙ እንዳይጠቀስ የጠየቀ ወጣት በአምቦ ሆስፒታል የሕክምና ክትትል እየተደረገላቸው መሆኑን ተናግሯል።
አዋሮ ዩኒቨርሲቲ ፉንዱ
የተመታሁት አዋሮ ዩኒቨርሲቲ ፊት ለፊት ነው። ፖሊሱ ሲያነጣጠርብኝ 2 የተገለባብጬ ሸውጄው ነበር። በ3ኛው ላይ ወድቄ ስነሳ ተኮሰብኝ፣ ከዛ ትከሻ ይመታኝ። አሁን ሕክምና አግኝቻለሁ። ወጣቶቹን ለማከም ከሚሯሯጡ ሐኪሞች መካከል ዶክተር ፍራውል ወጣቶቹ ላይ ደረሰ ስለሚሉት ጉዳት አብራርተዋል። እስካሁን በአምቦ ሆስፒታል አልጋ ላይ ተኝተው እየታከሙ ያሉት 3 ሰዎች ናቸው። 3ቱም በጥይት ነው የተመቱት። አንዱ ሆዱ ላይ ነው የተመታው። አሁን ቀዶ ጥገና እየተደረገለት ይገኛል። 2ኛው ጀርባው ላይ ነው የተመታው። 3ኛው ደግሞ ትከሻውን ነው የተመታው። ለ3ቱም የሕክምና ክትትል እየተደረገላቸው ነው። የመሳሪያ ድምፅ መሰማቱን ተከትሎ ወደ ከተማው የሚያስገባና ከአምቦ የሚያስወጣ መንገድ በሰልፈኞቹ ተዘግቷል። በየመንገዱ ጎማ ሲቃጠልም ተስተውሏል። የትራንስፖርትም ሆነ ንግድ እንቅስቃሴ የቆመ ሲሆን የመንግስትና ግል መስሪያ ቤቶችም መዘጋታቸውን ተዘዋውሬ ለማየት ችያለሁ። ከአዲስ አበባ ወደ ምዕራብ ኢትዮጵያ የሚጓዙ መንገደኞችም በመንገዱ መዘጋት መጉላላታቸውን ገልጸዋል። ይህ ዜና እስከተጠናከረበት ጊዜ ድረስ መንገድ አልተከፈተም፣ የወትሮ እንቅስቃሴም አልተጀመረም። ከሰልፈኞቹ መካከል የመፍትሄ ሀሳብ ነው የሚሉትን እንዲህ ይገልጻሉ። መንግስት አሰራሩን አስተካክሎ ለኦሮሞ ህዝብ ጥያቄ መልስ መስጠት አለበት።
ያለው እስከ ላይ ድረስ ያለውን ነገር ቢስተካከል ይህንን ሊያቀዘቅዞ ይችላል።
በዚህ ጉዳይ ዙሪያ ምላሽ እንዲሰጡኝ ወደ ከተማው ከንቲባ ጽፈት ቤት ሄጄ ነበር። ሆኖም ጠባቂዎቹ አናስገባም ስላሉኝ ላገኛቸው አልቻልኩም። በተደጋጋሚ ስልካቸው ላይ ብደውልም ስልካቸው ዝግ በመሆኑ ያደረኩት ጥረት አልተሳካም። የከተማው ፖሊስ አዛዥ ጋም በተደጋጋሚ ብደውልም ስልካቸው እንዲሁ ዝግ በመሆኑ ላገኛቸው አልቻልኩም። ከዛሬ ማለዳ ጀምሮ የመንገድ መዘጋት ተግባር በሌሎች አንዳንድ የኦሮሚያ ከተሞች እንዲሁም በአዲስ አበባ መግቢያና መውጫ ላይ መስተዋሉን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል እንደሻው ጣሰው ለሀገር ውስጥ መገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም የተግባሩ መነሻ አክቲቪስት ጀዋር መሐመድ ለተከታዮቻቸውና ለደጋፊዎቻቸው ያስተላለፉት ልታሰር ነው፣ ጥቃት ሊደርስብኝ ነው የሚል መልእክት ነው ካሉ በኋላ በፖሊስም ሆነ በመንግስት ምንም የተወሰደባቸው እርምጃ የለም ሲሉ ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ቀጣዩ ወደ ትግራይ ዘገባ ያመራናል። የትግራይ ህዝብ ህልውናና ደህንነትን አደጋ ውስጥ ለማስገባት በስፋት ስለተሰራ ለመከላከል ተችሏል። አሁንም ሰላም ለመጠበቅ የክልሉ መንግስት እየሰራ ነው ብለዋል የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል። ምክትል ርዕሰ መስተዳድሩ ወቅታዊ ጉዳዮችን አስመልክቶ ከጋዜጠኞች ለተነሱ ጥያቄዎች መልስ ሰጥቷል። የኢትዮ ኤርትራን የሰላም ጉዳይ አስመልክቶ በሰጡት ማብራሪያም የኤርትራው ፕሬዚደንት ኢሳያስ አፈወርቂ የክልሉን ድንበር ከፍተው በመኪና ቢመጡ እንቀበላቸዋለን፣ ዘላቂ ሰላም በሁለቱም ሀገራት እንዲመጣ ለማድረግ ግን ተቋማዊ የሆነ አሰራር መዘርጋት አለበት ብለዋል። ሙልጌታ ጽብሃ ቃለ መጠይቁን ተከታትሏል፣ ዝርዝር ያቀርባል።
የትግራይ ክልል ምክትል ርዕሰ መስተዳድርና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በወቅታዊ የመንግስታቸውና የፓርቲያቸው ጉዳዮች አስመልክቶ በዛሬው ዕለት ከጋዜጠኞች ለተነሳላቸው ጥያቄዎች መልስ ሰጥቷል። በክልሉ ባለፈው አንድ ዓመት ተቋማዊ ለውጥ ለማስመዝገብ በቀበሌዎች ከ3200 በላይ አዳዲስ ምሩቃን ወጣቶች በቋሚነት በመቅጠር የህዝብ አገልግሎት ለማቀላጠፍ መሰራቱን ተናግሯል። እንዲሁም ምሁራን ባሳተፈ መልኩ የወረዳዎች አደረጃጀት ለመቀየር እየተሰራ መሆኑን አስረድቷል። በምርጫ 2012 ጉዳይም ዶክተር ደብረጽዮን ሲናገሩ ምርጫ በህገ መንግስቱ መሰረት መካሄድ እንዳለበት በተደጋጋሚ ስንገልጽ ቆይተናል፣ በአሁኑ ጊዜም የፌዴራል መንግስት በጉዳዩ ላይ መሻሻሎች እያሳየ ነው ብለዋል።
ለዚህ ሀገሪቱ ቀጣይ ጉዞ አስፈላጊ ነው። ዝም ብሎ 5 ዓመት ስለሆነ ዝም ብሎ ምርጫ እናካሄድ ብቻ አይደለም፣ ለሀገሪቱ ቀጣይ እድገትም የሚወስን እና አሁን መሀል ላይ የተፈጠሩ ነገሮች፣ ችግሮች እልባት ያገኛሉ ነው። ስለዚህ ለሀገሪቱ በጣም ይጠቅማል፣ ለሰላሙም፣ ለቀጣይ የኢኮኖሚያዊ እንቅስቃሴም፣ ለእድገቱም። ካልሆነ ትርምስ ነው የሚሆነው ነው የምለው። ምርጫ ያው ህጉን በመጣስም ትርምስ ሊፈጠር ይችላል። አቅጣጫ በመሳትም ኦሬት ላይ አቅጣጫ በመያዝም እንዳለ ነው። ሁሉም ነው የሚተረመሰ እንደ ፌዴራል ላይ አይደለም፣ ክልሎችም ጭምር። ስለዚህ መፍትሄው ነው ህገ መንግስታዊም ነው፣ ግን መፍትሄው ነው። አሁን ላለው ችግራችንም መፍትሄው ምርጫው ነው። ከችግራችንም ተነስተን ነው ማየት ያለብን ይሄ ጉዳይ። አሁን ካለው ያለየለት አካሄድም መፍትሄው እሱ ነው። ከሌላው ምርጫስ የተለየ ምርጫ ነው ይሄኛው። አቅጣጫም የሚያስቀይር የመቀጠል ነው ወይ የሚያስቀይር እስከዛ ደረጃ ድረስ ለኛ ወሳኝ ነው። ይሁን አዲስ ምዕራፍ ሊከፍት የሚችል መድረክ እንደሆነ ነው እናስበው።
በውህድ ፓርቲ ጉዳይ ከዚህ በፊት ህወሓት ቀንደኛ ተዋናይ ነበረ፣ ለምን አሁን ተቃዋሚ ሆነ የሚል ጥያቄ ምላሽ ሲሰጡም 4ቱ የኢህአዴግ አባል ድርጅቶች የነበራቸው ፕሮግራም አንድ አይነት ነበረ፣ ከቋንቋ መለያየት ውጭ አብዮታዊ ዲሞክራሲ የሚከተሉ ነበሩ ያሉ ሲሆን በዛን ጊዜ መዋሃድ እንደሚያስፈልግ እንገልጽ ነበር ብለዋል። በአሁኑ ጊዜ ግን የግንባሩ አባል ድርጅቶች ፕሮግራሙ አያስፈልግም እያሉ ባሉበት ጊዜ መዋሃድ ትክክል አይደለም በማለት ገልጸዋል።
አሁን እየተነሳ ያለው ግን ከሐዋሳ ውሳኔ ውጪ የሆነ አካሄድ አሁን አለ። የሐዋሳ ውሳኔ አንዱ ምንድን ነው? ፕሮግራማችን አልቀየርንም ነው። የኢህአዴግ የድሮ የአብዮታዊ ዲሞክራሲ የሚባል ፕሮግራም ነው። ተደጋጋሚ በተለያየ ጊዜ የምሰማው ርዕዮተ ዓለም ይባላል። ርዕዮተ ዓለም አይደለም፣ አብዮታዊ ዲሞክራሲ ፕሮግራም ነው። ይህ ፕሮግራም ይቀጥላል ነው ያልነው። አሁን ፕሮግራሙ እየተቀየረ ነው፣ አብዮታዊ ዲሞክራሲ አያስፈልግም የሚል። ስለዚህ ፕሮግራም ለውጥ አለ ማለት ነው። ሐዋሳ ላይ አልተቀየረም፣ ሐዋሳ ጉባኤ ላይ ፕሮግራማችን ይዘን እንቀጥላለን ነው። ስለዚህ ውህደቱ ይህን ፕሮግራም ተይዞ ነው አብዮታዊ ዲሞክራሲ የተወሰነው። ይሄ ነው እየሆነ ያለው አሁን ሌላ ነው ማለት ነው። ስለዚህ ፕሮግራም ለውጥ አለ። የፕሮግራም ለውጥ ካለ የይዘትም ልዩነት እየመጣ ነው ማለት ነው። ስለዚህ ህወሓት እያነሳለሁ ይሄ ነው። ፕሮግራም ቀየር ካለም ያው ቀያይረን ማለት ነው ተስማምተን። ካልሆነ የሐዋሳው ውሳኔ አብዮታዊ ዲሞክራሲ በግላጭ ይቀጥላል ብለን የወሰነው የይቀየር ካል ጉባኤ ያስፈልገናል ማለት ነው።
የኢሃዴግ አጋር ድርጅቶች ተብለው የሚጠሩትን ያገለለ ውሳኔ ካሁን በፊት ይሰጥ ነበር የሚሉ ሰዎች አሉ። በዚህስ ያለው ታስተያየት ተብለው በኢትዮጵያ ከዚህ ቀደም በነበሩ ስርዓቶች የብሔር ብሔረሰቦች መብት ተገልሎ ነበር፣ ባለፉት 28 ዓመታት ግን የራሳቸውን መብት በራሳቸው እየወሰኑ መጥተዋል በማለት ገልጸዋል። ነገር ግን በኢሃዴግ አባል ድርጅቶች አካል መሆን የሚል ከሆነ በሐዋሳ የኢሃዴግ ጉባኤውን ከዛ በፊት በነበሩ ስብሰባዎች አጋር ተብለው የሚጠሩ በድርጅቱ እንዲገቡ ውይይት እየተካሄደ እንደነበረ ገልጸዋል። የትግራይ መንግስት ለጦርነት እየተዘጋጀ ነው፣ ሰራዊትን በብዛት ያሰለጠነ ነው የሚል ቅዳሜ ዕለት የትግራይ ትብብር ፓርቲ ሊቀመንበር ዶክተር አረጋዊ በርሀ የድርጅታቸው አቋም ለማስተዋወቅ በተዘጋጀው መድረክ ተናግረው ነበር። በዚህ ጉዳይም ያለው አስተያየት ተብለው ዶክተር ደብረጽዮን ተጠይቋል። የትግራይ ህዝብ ደህንነትና ህልውና ለመጠበቅና እንዲሁም ከተለያዩ አቅጣጫዎች ለሚሰሙ የጦርነት ፉከራዎች ጦርነትም ከሩቅ ለማስቀረት ተዘጋጅተናል ብለዋል። ከሌላ አካል ጋር ለመዋጋት ግን አልተዘጋጀንም። ይህም ፖለቲካችን ይሁን ህዝባችን የማይፈቅደው ጉዳይ ነው ሲሉ ገልጸዋል።
ይህ ምልክቶቹ ሲፎከር አልነበረም? እንዲ አሁን እንትን ቢልም እንጨብጣለን እየተባለ ይህ ነገር ነበር። እኛ ልንጨብጥ አንችልም፣ የሚጨብጠንም የለም። ይቅርና የሆነ ሽፍታ የፈለገ ኃይል ማለት ነው። የራስህን ሰላም፣ የራስህን ደህንነት፣ የሰው ህይወትም ንብረትም ለመጠበቅ ታስቦ የተደረገ ዝግጅት ነው። ተልእኮ ይሄ ነው። ተሻግሮ ወሮ ይህን ነጻ እናውጣለን የሚል እቅድ የለውም። ስራ አለብን፣ የልማት አለብን፣ በግብርናውም ደህንነት አለብን፣ በኢንዱስትሪውም፣ የስራ እድሉም፣ የመልካም አስተዳደሩም ብዙ ችግሮች አሉ። እሱን እንሰራለን። የመንግስት ስራ የህዝቡ ከዚህ የሚጠብቀው ከድህነት የመውጣት እንጂ መሳሪያ ታጥቆ መፈለም አይደለም። ሰላሙን ሊረብሽ የሚፈልግ እንደ ራያ ይላል፣ እንደ ወልቃይት ይላል፣ እንደ ጸገዴ የሚል ሀይል አለ። በግላጭ የወጣ ካልሆነ በጉልበት እንወስዳለን ኮት ብሏል። በጉልበት የሚወሰድ ነገር የለም ነው። የመብት ጉዳይ ስለሆነ አትሞክሩት ነው መልእክቱ። ከሞከራችሁ ደግሞ ጥፋት ነው። ሁሉም በስርዓት ይሄድ ነው። ህጋዊ በሆነ መልኩ ጥያቄም ካለ ህጋዊ መንገድ፣ ቅሬታም ካለ በመድረክ። በጉልበት የሚባል የለም። እኛ ደግሞ በስንት ጉልበተኛ እናውቃለን። ከደርግ በላይ ጉልበተኛ አልነበረም። ደርግን ያንኮታኮተ ህዝብ ኮነስ ያለ። ስለዚህ ምንም ሌላ ዝግጅት የሚያስፈልገው አይደለም። ድሮም ዝግጁ ነው እና የሚባሉት ይሄ ማአት ሚሊዮን አለ። ያው ህዝቡ ነው እየተቆጠረ ያለው። ህዝቡ ግን ዝግጁ ነው። 1 ሚሊዮን ሰራዊት አይደለም፣ 6 ነው ያለው። 6 ሚሊዮን ትጥቃለን ግን አላልንም። ህዝቡ ዝግጁ ነው ለመብቱ ማለት ነው።
ባለፈው እሁድ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚሊኒየም አዳራሽ የኤርትራው ፕሬዚደንት ኢሳያስ አፈወርቂ በመቀለ ጎዳናዎች በእግር መንቀሳቀስ እንደሚፈልጉና ይህም እንዲሆን ህዝብና የሃይማኖት መሪዎች እንዲጸልዩ ስለተናገሩት ጉዳይም ለምክትል ርዕሰ መስተዳድሩ ተጠይቀዋል። ኤርትራውያን በተለያዩ የትግራይ ከተሞች እየኖሩ ይገኛሉ። ከህዝቡም ጋር በሰላም እየኖሩ ናቸው። የህዝብ ለህዝብ ግንኙነት እንዲጠናከር ጥሪ እያቀረብን ቆይተናል ያሉ ሲሆን ይህ ሰላም ዘላቂ እንዲሆን ተቋማዊ በሆነ መንገድ ሊሄድ ይገባል ብለዋል። ፕሬዚደንት ኢሳያስም ድንበሩን ከፍተው በመኪና ቢመጡ እንቀበላቸዋለን ሲሉ ተናግሯል።
ገና ስለሆነ የድሮ ያልተዘጉ አጀንዳዎች አሉ፣ ውሳኔዎች አሉ። ስርዓት ገና ሊያዙ ለዚህ ስርዓት እንዲይዙ እኛም እንፈልጋለን። እንደ ትግራይ ማለት የፌዴራል ጉዳይ ነው፣ የእኛም ጉዳይም ነው። ለዚህ ስርዓት እንዲይዝ ህጋዊ እንዲሆን ተቋማዊ እንዲሆን ዓለም አቀፋዊ እንዲሆን ሁሉም የተሳተፍበት እንዲሆን መስመር ይዞ እንዲዘጋ የቆየው ከዛ ወደ አዲሱ ምዕራፍ አብረን ሰላማችንም አስጠብቀን በልማት ተደጋግፈን የምንሄድበት በንግድ ተሳስረን የምንለማበት ሁላችን የምንጠቀምበት ሁኔታ እንዲፈጠር ነው የምንፈልገው። ግን መዘጋት የሚገባቸው ደግሞ እንዲዘጉ። ስለዚህ ይሄን ነው እኛ የምንጓጓው። ቶሎ እኛም መንገዱ በአየር ከሚሆን እንደተባለው በእግር በመኪና ወደ መቀሌም ወደ ሌሎች ከተሞችም እንዲመጡ እንፈልጋለን። ፕሬዚዳንቱ መንገዱ ከተከፈተ አይሮፕላን አያስፈልግም ማለት ነው። በእግር በመኪና ከመጡ ያው በእግር መጥቷል ማለት ነው። ብዙ ከተሞችም ያያሉ፣ መቀሌንም ያያሉ ማለት ነው። ስለዚህ ይሄ እንዲሆን ነው ፍላጎታችን። መቼ ይሆናል ሌላ ነው። ወይ ጸሎትም አይጠቅምም የሚል የለኝም። በጸሎትም ሁሉም ቢደግፍም ጥሩ ነው። ዋናው ግን የመንግስት ስራ ነው ብለን ነው ምናምን።
በመቀለ ከተማ ባለፈው ሳምንት ስለተከለከሉ ሰልፎች ተጠይቀውም የክልሉ መንግስት ስለ ጉዳዩ መረጃ እንዳልነበረው ተናግረው ለከተማው አመራሮች ስለ ሁኔታው ለማጣራት መጠየቃቸው ገልጸው ሰልፎቹን እንዲካሄዱ የሚያስፈልጉ ኃላፊነት የሚወስድ አካል ነው የተጠየቁት የሚል ምላሽ ማግኘታቸውን ነው የገለጹት። ሰላማዊ ሰልፍ ማካሄድ ግን የዜጎች መብት ነው፣ ሰልፍ የሚፈልግም በየቀኑም ቢሆን የማድረግ መብት አለው በማለት ገልጸዋል። የሴቶች ጥቃት በመከላከል ዙሪያም ከጥቃት መከላከል በተጨማሪ የሴቶች ተጠቃሚነትና ተሳታፊነት ማሳደግ ይገባል በማለት ተናግረዋል። 4 ሰዓታትን የወሰደው የዶክተር ደብረጽዮን ወቅታዊ ጉዳዮች ላይ ለጋዜጠኞች የሰጡት ቃለ ምልልስ 2012 ለኢትዮጵያ ወሳኝ ዓመት ነው በማለት ተናግረዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቅለም
ሙልጌታ ጽብሃን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። አሁን ለዚህ ክፍል ቀዳሚ ወዳደረግነው ሳምንታዊ ቅንብር
ኢትዮጵያውያን በአሜሪካ አሁን ሳምንታዊ ኢትዮጵያውያን በአሜሪካ ነው። ሰዓቱ ዘወትር በየሳምንቱ ቅዳሜ ማለዳ ላይ የስፖርት መለዮ የለበሱ ሕፃናትና ታዳጊዎች ቫንበርን ከተባለው መንገድ አቅራቢያ ወደሚገኝ ሜዳ ያመራሉ ሲል ይንደረደራል የዛሬውን ኢትዮጵያውያን በአሜሪካ ያሰናዳልን ሀብታሙ ስዩም። ሕፃናቱና ታዳጊዎች 6 ዓመት ያስቆጠረው የኢትዮጵያ ልጆች እግር ኳስ መርሃ ግብር ተሳታፊ መሆናቸውንም ያስረዳል። በዚያ ተቧድነው የኳስ ክህሎትን እንደሚያገኙ ወይም እንደሚሰለጥኑ አሰልጣኞቻቸውና ወላጆቻቸው ግን ሕፃናቱ ከኳሱ ክህሎት የላቀ ትምህርት በዚህ ስፍራ እያገኙ እንደሆነ ይመሰክራሉ ይለናል ሀብታሙ ስዩም። ቀደም ብዬ እንደጠቀምኩት አጭር ቅኝት ይዞ ቀርቧል።
ጉጉት የተሞላበት የሕፃናት ፊት፣ ደስታ የሚነበብበት የልጆች መንፈስ። ዋሽንግተን ዲሲ ቫንበርን መንገድን ይዞ በሚገኘው የስፖርት ማዘውተሪያ ስፍራ ተገኝተናል። 50 ገደማ የሚሆኑ ሕፃናትና ታዳጊዎች ለወራት የሰነበቱበትን የኢትዮጵያ ልጆች እግር ኳስ መርሃ ግብርን ማጠናቀቂያ ስነ ስርዓት እየታደምን ነው። ከዚህ መርሃ ግብር መስራቾች አንዱ የሆነው ሲሳይ አበራ መሰል የፍንደቃ ትዕይንቶችን ማየት ከጀመረ ጥቂት ዓመታት ተቆጥረዋል።
እኔና አንድ ወዳጅ ነው የጀመርነው ፕሮግራሙ። ልጆቹ ቤት መዋል ሲያበዙ ከትምህርት በኋላ ለምን ሜዳ ላይ ራሳቸውን ፊዚካል አክቲቪቲ ምናምን ያረጉ ለምን እንደዚህ አይነት ነገር አንፈጥርም በሚል በፈረንጆች 2014 ነው የጀመርነው። አሁን እንግዲህ 6ኛ አመታችን ነው ማለት ነው። ቅዳሜ ጠዋት ነው የምናወጣቸው። ለወደፊት የሚያጋጥማቸውን ቻሌንጅ ፊዚካሊ ሜንታሊ እንዴት ፌስ ማድረግ እንዳለባቸው፣ እንዴት ማለፍ እንዳለባቸው፣ እኛ የተሳሳትናቸውን ስህተቶች እነሱ መሳሳት እንደሌለባቸው እሱን ነው የምንመክራቸው።
ትውልደ ኢትዮጵያውያን ሕፃናት በአካል ብቃት ጥንካሬና በመንፈስ ለማበርታት በአሜሪካዊ ሕይወት ውስጥ ከኢትዮጵያዊነት ድር ጋር እንዳይቆራረጡ ለማገዝ ስለ መቋቋሙ በተነገረን መርሃ ግብር ውስጥ ለታዳጊዎች የእግር ኳስ ክህሎት ስልጠና የሚሰጠው ግርማ በርሄ ነው። ግርማ በልጅነት ዘመኑ ታላላቆቹ ያደረጉለትን ውለታ ለተተኪው ትውልድ ለመክፈል ያቀደ ይመስላል። በሚያሰለጥናቸው ታዳጊዎች ላይም ተስፋ ጥለዋል።
ጋሽ ታደሰ የሚባል ልጅ ስኮች ነበር የሚያሰለጥነኝ ኢትዮጵያ የታዳጊ ልጆች የሚባሉት። ያው ከሱ የተማርኩት ነው ልጆችን ለማሰልጠን። ደግሞ አልማዝ ሜዳን ያደግኩት የቄራ ልጅ ነኝ። ህልሙ ምንድን ነው? ከነዚህ ውስጥ አትሊስት 1-2-3 በቢግ ስቴጅ ለመጫወት የሚችሉትን ተጫዋቾች ለማውጣት ነው። አሁን አሉ ብዙ 10-15 የሚሆኑ በደንብ የሚጫወቱ አሉ፣ በደንብ ኳሱን ትራቭል ሊግ ውስጥም መግባት የሚችሉ እና ፊውቸር ምንድን ነው? አሁን ባለፈው ሰመር ላይ ትምህርት ቤታቸው ሲዘጋ 2 ቀን አዳርገን በሳምንት 3 ቀን እናሰራቸው ነበር። ዋናው ችግሩ ምንድን ነው? ከትምህርት ቤታቸው ጋር ምናምን ስለሚጋጭ በደንብ ትሬን ማድረግ የምንችለው በሰመር ላይ ብቻ ነው። ብዙ በጣም ታለንት የሆኑ ልጆች አሉ። ከትንሽ ጀምሮ የ4 ዓመት ልጅ አለን። አምብል በቦልታች ያለው በኋላ ልታዩ ትችላላቸው።
ዘወትር ቅዳሜ ጠዋት ከልጆቻቸው ጋር ወደ ስፖርት ማዘውተሪያው ጎራ እንደሚሉ የነገሩኝ አቶ ፍሳሹ አረጋ የኢትዮጵያ ልጆች እግር ኳስ መርሃ ግብር በጎ ጎን ይበዛባቸዋል።
4 ዓመት ሆነኛል ስመጣ ማለት ነው። 2 ልጆች አሉኝ፣ ነዋና ቤተል። በየሳምንቱ እንመጣለን። ይሄ ትንሽ ቆይቷል መሰለኝ፣ እኔም በሰው ነው የሰማሁት እና ስሰማ በጣም ነው ደስ ያለኝ። ምክንያቱም ልጃችሁ ስመጣ ብዙ ነገር ነው እኔ የማስበው። አንደኛ ለስፖርት ብቻ አይደለም፣ ለኳስ ጨዋታ ብቻ አይደለም፣ ያው አበሻ እንድንገናኝ እና አንዳንድ ባህላዊ እንትኖችን ቋንቋ ይሁን የእኛ ባህል ይሁን ከሌሎች ልጆች እንዲማሩና እንዲገናኙ እንፈልጋለሁ። ሁለተኛ ቋንቋቸውንም እንዲያዳብሩ በዛው አንዱ መንገድ ስለሆነ ልጆቼ ትንሽ ይናገራሉ። አሁን እዚህ ከመጡ በኋላ እንደውም አማርኛ በደንብ እየተናገሩ ነው። ከሌሎች ልጆች በእንግሊዝኛም በአማርኛም ነው እንትን የሚሉት። ተኛ ለራሴም ለቤተሰብ ራሱ እዚህ ስንመጣ እኛም እንጫወታለን።
ባሰልጣኝ ግርማ በርሄ የሚመራው የታዳጊዎች ቡድን ሲሆን ነብዩን የመሰሉ ከ8 ዓመት እድሜ በታች የሆኑ ህፃናት የሚሳተፉበት የህፃናት ቡድንም ደግሞ አለ።
የኔን ስም ነብዩ ፈለቀ ነኝ እና ከኢትዮጵያ ነው የመጣሁት። እኔ ብዙ አላወኩም ቢፎር መምታት መሮጥ ብዙ አላውቅም። አሁን እነሱ አስተማሩኝ ሁሉ።
ለነብዩና ኩዮቹ ስልጣና የሚሰጠው ዮሴፍ አያሌ
አሜሪካ ውስጥ እንደዚህ አይነት ኮሚኒቲዎች አሁን እየተጀመሩ ነው። ሜሪላንድም ቨርጂኒያም እየተጀመሩ እያየን ነው። እነዚህ አድገው ነው እንግዲህ ትላልቅ ሰዎች ሆነው ስለ ሀገራቸውም ኮሚኒቲውንም ይሄ የአይደንቲቲ ክራይስ ውስጥ እንዳይገቡ ትልቅ እንትን ይሰጣቸዋል። ትልቅ ፌዴሬሽን የምናውቀው የኤስኤፍኤንኤ ነው። ኤስኤፍኤንኤም አሁን እነዚህ ልጆች አድገው ትላልቅ ከሆኑ እነሱንም ጆይን የማድረግ እድል አላቸው። ከነሱ ጋርም አንዳንድ ነገር ለመነጋገር እየሞከርን ነው።
የኢትዮጵያ ልጆች የእግር ኳስ መርሃ ግብር በዋናነት በበጎ ፈቃደኞች የሀሳብና የጉልበት መዋጮ እንደሚንቀሳቀስ ሰምተናል። ከመላው የሰሜን አሜሪካ የኢትዮጵያ ማህበረሰብ ድጋፍ ቢደረግለት ለበርካታ ህጻናት አገልግሎቱን ለማዳረስ በቦታ ጥረት የሚመለሱ ወላጆቹ መካከል አንዱ የሆነው ሲሳበራ ይናገራል።
ከማችን በላይ ልጆች ይመጣሉ እና ያለን ሊሚት አለን። አሁን በዘንድሮ 50 ልጆች ነው የምንቀበለው ብለን 50 ላይ ገድበነዋል። እና ግፊት አለ ከተለያየ ቦታ ሰው ያካባቢ ብዙ ያበሻ ነዋሪዎች የሚኖሩበት ስለሆነ ሲያዩ ይሄን ነገር ይጓጓሉ። ምን ያህል እንትኑ ስለሌላቸው ነው እንጂ ምን ያህል ፍላጎቱ እንዳለ አይተናል። በወላጆች በየቀኑ እየመጣ ሰው የሚጨቀጭቀ እኔ ኮኦርዲኔተር ስለሆንኩ ያው ወደ እኔ ነው የሚመጡት እና ይጠይቁኛል። በጣም በጣም ብዙ ጥያቄ አለ እና ይሄ ነገር ሌላም ቡድን አሁን እኛ እዚህ ጋር ሚዲያ ላይ ቀርበን የምንናገረው ሌላም አሪያ እንዲሆን ልጆቹ እንደዚህ አይነት ፕሮግራም አዘጋጅቶ በጣም ሲምፕል ነው ከኛ ኤክስፒሪየንስ መውሰድ ይችላል።
እንኳን ለ2019 የኢትዮጵያ ህጻናቶች ዴምቪ
ወደ ስነ ስርዓቱ እንመለስ። በዚህ ቀን መርሃ ግብሩን በተሳካ ሁኔታ ስለማጠናቀቃቸው የመስክር ወረቀትና ሽልማት ከተቸራቸው ታዳጊዎች ጋር ጥቂት እናውራ።
የኔ ስም ሉል ሳምሶን ነው። 13 ዓመቴ ነው እና 8ኛ ክፍል አሁን ገባሁ። እኔ ሳድግ ኳስ መጫወት ፈልጋለሁ፣ ግን እንደዛ ካልሆነልኝ ዶክተር መሆን ፈልጋለሁ። እኔ ይሄ ለእዛ ሳድግ እኔ ከሌሎች ሰዎች ጋር ለመስራት በጣም ይጠቅመኛል።
ስሜ ፍቅራብ ኃይለስላሴ ይባላል። ለእኛ ለእኔ ለራሴ ሰውነቴ አሪፍ ሆኖ በሆነ ነገር ጊዜ እንኳን የሆነ ችግር ቢፈጠር በጥንካሬ እንዲኖረኝ ያደርገኛል። በብዛት ልጆችም እኔ እዚህ ከመጣሁኝ በኋላ ሀበሾችን አግኝቼ ስለማላቅ እዚህ ሀበሾችን እንዳገኘም ቀርቦኛል። ሀበሾችንም አግኝቻለሁ።
እንደ አውሮፓውያን አቆጣጠር በ2010 ዓ.ም በተካሄደው የዩናይትድ ስቴትስ የህዝብ ቆጠራ በዋሽንግተንና አካባቢዋ 30 ሺህ ኢትዮጵያውያን እንደሚኖሩ ታትሟል። ቁጥሩ አንሷል ብለው የሚሟገቱ ቁጥሩን ከ100 ሺህ በላይ ያደርሱታል። ኢትዮጵያውያኑ ልጆቻቸው ማንነታቸው እንዳይዘነጉ የተለያዩ መርሃ ግብሮችን አስተባብረው ይንቀሳቀሳሉ። ኢትዮጵያ ልጆች እግር ኳስ መርሃ ግብርም የተቻለውን ያክል መሰል ሚና መጫወቱን እንደሚቀጥል ከአስተባባሪዎቹ አውቀናል።
ሳምንታዊውን ኢትዮጵያን በአሜሪካ ነበር አድማጮች የተከታተላችሁት። ያሰናዳልንን ሀብታሙ ስዩምን አመሰግናለሁ። አሁን እዚህ ስቱዲዮ ከገባን በኋላ የደረሰን አንድ አጭር ዜና ላቅርብ። ለድጋፍ የወጣውን ተቃውሞ ሰልፍ ተከትሎ ዛሬ ምስራቅ ሐረርጌ አወዳይ ውስጥ እስካሁን በታወቀው 6 ሰዎች መሞታቸውን የዓይን እማኞች ተናግረዋል። ከሞቱት መካከልም አንዱ ወንድሜ ነው ያሉት መሐመድ በካር ኢብሮ ወንድማቸው አራርሶ በካር ኢብሮ በመከላከያ አባላት በተኮሰ ጥይት መገደሉን ተናግረዋል። የአሜሪካ ድምፅ የአፋን ኦሮሞ ክፍል በስልክ ያነጋገራቸው የአወዳይ ከተማ ከንቲባ ወጣቱ በእርግጥ መሞቱን አረጋግጠው የሞተበትን ሁኔታ ግን እያጣራን ነው ይላሉ። ሞቱ ስለተባሉ ሌሎች 5 ሰዎችም መንግስት ማጣራት ላይ መሆኑን ወይም እያጣራ መሆኑን ገልጠዋል። አድማጮች፣ የእነኚህ ሁሉ ዘገባዎች እንደደረሱ እናቀርባለን። አሁን ወደ ተከታዩ ሌላ ሳምንታዊ ቅንብር ዲሞክራሲ በተግባር
አሁን ወደ ዲሞክራሲ በተግባር መደመር በሚለው በቅርቡ ጠቅላይ ሚኒስትር አብይ አህመድ ማስመረቁት መጽሐፍና ፍልስፍናው ዙሪያ መለስካቸው አመሃ የተቃውሞ መሪዎችን አነጋግሯል። ቀጥሎ ይቀርባል።
የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ መደመር የተሰኘውን መጽሐፍ እንዳላነበቡት ነግረውኛል። ይሁንና በመገናኛ ብዙሃንም ሆነ ከግለሰቦች ከመጽሐፉ ይዘት የተረዱት ብዙ ያስረሰታቸው አይመስሉም።
በጠቅላላው ከእንግዲህ ወዲህ የአንድነት ጉዳይ እንደሚያወራው እንጂ አንድነት ደግሞ ፌዴራሊዝምን፣ የብሔር ብሔረሰቦችን እኩልነትን የያዘ መንፈስ ነው የሚል አይነት ነገር ነው እንድምታው። ዝርዝሩን እንግዲህ የመጽሐፉ መንፈስ ይሄ ነው ብሎ ለመተቸት መጽሐፉ ውስጥ ያሉትን ይዘቶቹን በሚገባ ውስጥ ገብቶ አንብቦ በመረዳት ነው። ለወደፊት የምንማርና እንትን የምናደርግበት ነው።
ኦፌኮ በጠቅላይ ሚኒስትሩ የሚመራውን አመራር ፌዴራሊዝምን ያፈርሳል የሚል ስጋት አለው።
ከአያያዛቸው እና ከመደመር አንጻር ስናይ ይሄ የመደመሩ ጉዳይ ፌዴራሊዝምን የሚቀበል አይነት ሆኖ አላገኘንም። አንድነትን ነው የሚያወራው። ስለዚህ ከአሁን በፊት የነበረው ይሄ የብሔር ብሔረሰቦች ላይ የተመሰረተ ፌዴራሊዝም አገሬን አፍራሽ ነው የሚል እንድምታ ነው ያለው።
የኢዜማ ወይንም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሸዋስ አሰፋ መጽሐፉን ገና አንብበው እንዳላጠናቀቁት ገልጸው መጽሐፉ እንደ መነጋገሪያ ርዕስ ዋና ጉዳይ ሆኖ እንደሚገኝ ይናገራሉ። አስተያየቶ ምንድን ነው አልኳቸው።
እዛ ላይ ያለው እሳቤ ከዚህ በፊት የነበሩት ለምሳሌ አሸናፊ ሲባል ተሸናፊ ያለው፣ ማስወገድ ያለው፣ መቅጣት ያለው፣ እንደዚህ አይነት በአጠቃላይ መቀነስ ያለው ነው የነበረው። ይሄኛው ግን ከዚህ በፊት የነበሩ ስህተቶችን አርመን መልካም ነገሮችን ይላቸዋል እሳቸው፣ እነሱን ይዘን መሄድ አለብን የሚል መልካም እሳቤ ያለበት ነው። እንግዲህ እንደተገለጸው በአጠቃላይ የድርጅቱ ሀሳብ እንደ ፍሬምወርክ ሆኖ የሚያገለግል ይመስለኛል። በድርጅታቸው በኩል ምን ያህል እንደሚሄዱበት ባላቅም፣ በአጠቃላይ እንደ ሀገር ግን ከዚህ በፊት ከነበረው ለምሳሌ ኢህአዴግ ከነበረው እሳቤ፣ ኢህአዴግ ከነበረው አይዲዮሎጂ በመሰረቱ ለምሳሌ አብዮታዊ ዲሞክራሲ ከሚባለው እና ባለፉት 20-30 ዓመታት ግልጽ ሳይሆንልን ከቆየው በጣም የተሻለ እና የሀሳቡ ምንጮችም ድርጅታቸውን በአጠቃላይ ወደፊት እያብራራው ከሄደ ወደ ተሻለ ነገር የሚወስድ እንመስሎ ነው የሚታየኝ።
መደመር በተለይ እሳቸውም በተመረቀበት ጊዜ መጽሐፉ እንደተናገሩት የርዕዮተ ዓለምን በተመለከተ በሀገራችን ከዛሬ 40 ዓመት በፊት እና ከዚያ ወዲህ በነበሩት ዓመታት የሀገሪቱን አመለካከት በጣም ተጭኖት የነበረው ግራ ዘመም የሆነው ፖለቲካ ወይንም ሶሻሊዝምን የሚያቀነቅነው አስተያየት ወይንም አስተሳሰብ አመለካከት እንደሆነ በግልጽ ተናግረዋል እና ይህን ደግሞ በአሁኑ ዘመን ሊነካ እንደው ሊነሳ የሚችል አይደለም የሚል አይነትም ሀሳብ ያላቸው ይመስላል ካልተሳሳትኩኝ። በእናንተ በኩልስ እንዴት ነው
ይሄ የምንጋራው? ምክንያቱም ስንታገለው የነበረው ሀሳብ ስለሆነ ለምሳሌ ህገ መንግስቱ ሲጻፍ እስከ መገንጠል የሚል እንትን አለው። እንደውም አንድ ምሁር ሲገልጹት የጋብቻ ሰርቲፊኬት ሲሰጥ አብሮ መፋቻውን እንደ መስጠት አይነት ብሔረሰቦች እስከ መገንጠል መብት አላቸው ብሎ መቀነስንም አብሮ ያስገባ በማህበረሰቦች መካከል አሁን የምናየውን ሁኔታ የፈጠረ መጠራጠርን የሚፈጥር እሳቸው እንደገለጹትም ወደ አንድ የፖለቲካ ኢኮኖሚ ማህበረሰብ እናመጣዋለን ያሉትን ማህበረሰብ ለማምጣት ያልቻለ እንደውም ቀደም ሲል የነበሩትን እሴቶች ያበላሸ ነው እና ከዚ አንጻር ኦልሞስት ዩተርን ነው ማለት ይቻላል። እንደዚህ ሀብልስ ነው ማለት ይቻላል ሙሉ በሙሉ። ምክንያቱም ያኛው ልዩነትን እና መለየትን ከፍ ከፍ የሚያደርግ ፕሮሞት የሚያደርግ ነበረ። ይሄኛው ግን እጣ ፈንታችን አንድ ላይ ነው፣ አንድ ላይ ስንሆን ስንደመር ነው ችግሮችን ሁሉ መሻገር የምንችለው። አይደለም እንደ አካባቢው እንደ ቀጠና የምስራቅ አፍሪካ ቀጠና የሚባለው በአጠቃላይ አንድ ላይ ስንሆን በኢኮኖሚ በሌላውም ነገር ስንተባበር ነው ትልቅ ለውጥ ማምጣት የምንችለው የሚል ከዚያኛው የተማረ ብቻ ሳይሆን ከዚያኛው ትምህርት የወሰደ እንደዚህ የምንለው ብቻ ሳይሆን በአጠቃላይ ከዚህ በፊት ከነበረው አስተሳሰብ ሙሉ በሙሉ የፓራዳይም ሽፍት ያደረገ ነው ማለት ይቻላል።
በአንድ ወቅት ኢህአዴግ የፓርላማውን ወንበሮች 100% አሸንፌያለሁ ከማለቱ በፊት ብቸኛው የተቃዋሚ ፓርቲ ተወካይ የነበሩት አቶ ግርማ ሰይፉ ደግሞ ስለ መደመር ይህን ብለውኛል።
ይህ ግን አንድ በጣም አስፈላጊ ነገር ነው ብዬ የማምነው ጠቅላይ ሚኒስትሩ ይህንን ሀገር የመምራት ኃላፊነት ከተሰጠኝ፣ ስለዚህ መመራችሁ በኢኮኖሚ፣ በማህበራዊ፣ በፖለቲካ የሀገር አንድነትንና ህብረ ብሔራዊነትን ለማስጠበቅ የምጠቀምበት መስመር ይሄ ነው ብለው ራዕያቸውን አስቀምጠዋል። ስለዚህ ይሄ በጣም ኢምፖርታንት ጀንክቸር ነው ብዬ አምናለሁ። ይህንን ነገር የእሳቸው መሆኑን አምነን በዚህ መሰረት እንድንጠይቃቸው ከዜጎች ጋራ ጠቅላይ ሚኒስትሩ የገቡት ኮንትራት ነው በግል ማለት ነው። ከዛ በኋላ ደግሞ ፓርቲው ደግሞ እንዶርስ አድርጎላቸው የፓርቲው ካደረገው ደግሞ ፓርቲው እንደ ፓርቲ አብሯቸው ይጠየቃል። ፓርቲው ያልኩ ኢህአዴግ ላለማለት ነው፣ የሚቀጥለው ፓርቲ ኦፊሻል ስሙ እስከምናውቀው ድረስ
ግራ ዘመም የፖለቲካ አስተሳሰብን በተመለከተ የ19ኛው ክፍለ ዘመን አስተሳሰብ እንደሆነና ለመተው እንዳለብን ነው የሚናገሩት። ከዚያ አቋያ እናንተ በርሱ አሁን በአባልነት ያሉበት የሚባል አስተሳሰብ የኢዜማ ፓርቲ ወይንም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ከዚህ እሳቸው ያረጀ ያፈጀ ነው ከሚሉት ርዕዮተ ዓለም አንዱ ስለ ማህበራዊ ፍትህ መታገል ስለሆነ ማህበራዊ ፍትህን አጥብቃችሁ ይዛችኋልና ከሶሻሊዝም እናንተ የወሰዳችሁት ነገር አለ። ከዚያ አቋያ እሱ ያለው አቋም ምንድን ነው? ወይንም ፓርቲያችሁ ምናልባት
በዚያ አጋጣሚ ግልጽ ማድረግ ያለብን ነገር ኢዜማ እንደ ኢዜማ ምንም አይነት ርዕዮተ ዓለም ሶሻል ዲሞክራሲም ሊበራልም ሶሻሊስትም የሚባሉትን የፖለቲካ ዶግማዎች አንዱንም በማይነት ፖሊሲ ኢንስትሩመንት መጠቀም የሚያስችል ነው ብለን ነው የምናምነው። እና ብዙ ጊዜ እያለን ያለ ነው ኢትዮጵያ ውስጥ አሁን ያለውን ምበት የምንችለውን ማንኛውንም ኢንስትሩመንት እንጠቀማለን ነው። እንግዲህ ማንኛውንም ስንል
ኢንስትሩመንት ሲሉ ብልሃት ዘዴ እንደማለት ነው።
አዎ፣ የፖሊሲዎችን ነው እንግዲህ የምንወስዳቸው ፖሊሲዎች ይሄ ፖሊሲ ከሊብራል አስተሳሰብ ጋር ስለማይሄድ ብለን የህብረተሰቡን ፍላጎት የሚያሟላ ከሆነ የምንተወው አይኖርም ማለት ነው። አንዳንድ ጊዜ ሊብራል ነው የምኛ አስተሳሰባችን ብለ ሁሉን ነገር ለገበያ የምትተወው አይሆንም። አንድ ግልጽ ያደረግናቸው ነገሮች አሉ። ኢዜማ ከዜጎች ጋራ በምንም አይነት እንደ መንግስት ውድድር ውስጥ አይገባም ብለናል። ዜጎች የሚሰሩትን ስራ በሙሉ እንዲሰሩ ይደግፋል እንጂ ከእነሱ ጋር ውድድር ውስጥ አይገባም የሚል ነገር አለ። ምንድን ነው ማለት የፈለግኩት ሶሻል ዲሞክራሲ የሚባለውን ርዕዮተ ዓለም ኢዜማ ፒክ ያላደረገ መሆኑን ለመንገር።
ስለዚህ በአብዛኛው አሁን ባለው ሁኔታ ቢያንስ የመደመርን ፍልስፍና እንቀበላለን ነው የምትሉት?
አይ፣ መጽሐፉ ከመውጣቱ በፊት እያልን ያለው ነገር ነበረ መደመርን እንደ ሀገር ተስማምተን ኢትዮጵያን አሁን ካለችበት አዘቅት ሁሉም ተባብሮ ሊያሻግርበት የሚችል አስተሳሰብ ከሆነና እኛም የድርሻችን የምናዋጣው ነገር ካለ ምንም ችግር የለብንም ጠቅላይ ሚኒስትሩ ስላመጡት የሚል አቋም አለን። ይህንን ግን እሳቸው ፓርቲ እንደ ማኑዋል ይዞት የሚከተል ከሆነ እኛ የራሳችንን አማራጭ ይዘን እንቀርባለን እንጂ የእነሱን ማኑዋል ኢምፕሊመንት የምናደርግ ፓርቲ ልንሆን አንችልም።
በጣም አመሰግናለሁ አቶ ግርማ ስለትብብሮ።
እኔም አመሰግናለሁ ድርሰርት።
ሳምንታዊውን ዴሞክራሲ በተግባር ነበር የተከታተላችሁት አድማጮች። መለስካቸው አምሃንና እንግዶቹን እናመሰግናለን። አሁን ወደ መጨረሻው ቅንብር እንለፍ። የሩሲያ አፍሪቃ የመሪዎች ጉባኤ። ሩሲያ የኢትዮጵያን ዕዳ በቅርቡ እንደምትሰርዝ ፕሬዚዳንት ቭላዲሚር ፑቲን ትናንት ማስታወቃቸውን የአገሪቱ መገናኛ ብዙሃን ዘግበዋል። የመጀመሪያውን የሩሲያ አፍሪቃ መሪዎች ጉባኤ እያስተናገደች ያለችው ሩሲያ የምትሰርዘው ዕዳ መጠን ከ163 ሚሊዮን ዶላር በላይ እንደሆነም ዘ ሞስኮ ታይምስ የተባለው ነጻ ጋዜጣ አመልክቷል። ይህ በእንዲህ እንዳለ ዛሬ ለተከፈተው ለዚህ ጉባኤ ሶቺ የሚገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከሩሲያው መሪ ቭላዲሚር ፑቲን ጋር ተገናኝተዋል። ጠቅላይ ሚኒስትሩ ከግብፁ ፕሬዚዳንት አብዱል ፋታ ኤልሲሲ ጋርም እንደሚገናኙ ትናንት መናገራቸው ይታወሳል። ጠቅላይ ሚኒስትሩ በትናንትናው የፓርላማ ማብራሪያቸው ወቅት ታዲያ ስለ ግጭት የሰነዘሩት ቃል እንዳስደነገጠው የግብፅ የውጭ ጉዳይ ሚኒስቴር ማስታወቁን ሮይተርስ ዛሬ ዘግቧል። የእነኝህን ሁሉ ዝርዝሮች አጣምሮ ሰለሞን አባተ ተከታዩን አጠናቅረዋል።
የሩሲያዊቱ የኦሊምፒክ ከተማ ሶቺ ከምታስተናግዳቸው ታላላቅ ዓለም አቀፍ ክንዋኔዎች መካከል ዛሬ የተከፈተውና ነገንም የሚዘልቀው የአፍሪካና የሩሲያ የመጀመሪያ ጉባኤ አንዱ ሆኗል። ጉባኤው ሞስኮ ፊቷን ወደ አፍሪካ ለማዞርና እስካሁን ባለው ጊዜ በተለያዩ መስኮች ስር የሰደደ መሠረት ከጣሉት ከዩናይትድ ስቴትስና ቻይና ጋር ጎን ለመሰለፍ መወሰኗን እንደሚያሳይ ብዙዎች እየተናገሩ ነው። አፍሪካ እጅግ አስፈላጊና ጠቃሚ አህጉር ነች ሲል የሩሲያ የውጭ ጉዳይ ሚኒስቴር ከትናንት በስቲያ መግለጫ አውጥቶ ነበር። አፍሪካውያኑን መሪዎች እያስተናገዱ ባሉበት ጊዜ የኢትዮጵያውን ጠቅላይ ሚኒስትር አብይ አህመድን የተቀበሉት ፕሬዚደንት ቭላዲሚር ፑቲን ስለ ኖቤል የሰላም ሽልማታቸው በድጋሚ እንኳን ደስ ያለው ብለው ምስራቅ አፍሪካን ለማሻሻል እያከናወኑ ስላለው ተግባር ሁሉ ሽልማቱ ትክክለኛ ምላሽ ነው ብለዋል። በዚሁ የሁለቱ መሪዎች ግንኙነት ወቅት በኢትዮጵያና በሩሲያ መካከል ያለው የንግድ ልውውጥ እጅግ የተመናመነ መሆኑን ፕሬዚደንት ፑቲን አስታውሰው ይህ ኢትዮጵያንም ሩሲያንም አይመጥንም፣ የንግዱ አነስተኛነት በእጅጉ ሊሻሻል ይገባዋል ብለዋል። ጠቅላይ ሚኒስትር አብይ አህመድ በሰጧቸው ምላሽ ኢትዮጵያ ነጻነቷንና ሉዓላዊነቷን የመከላከል ፈተና ውስጥ በገባች ቁጥር ሩሲያ ለተራዘመ ጊዜና ዘወትርም ከጎኗ መቆሟን አስታውሰው ምስጋና አቅርበዋል። ሩሲያ በልማታችን ውስጥ ቁልፍ አጋራችን ነች፣ ትብብራችንን ማጠናከር ይገባናል ብለዋል ጠቅላይ ሚኒስትር አብይ አህመድ። ይህ በእንዲህ እንዳለ ግን ጠቅላይ ሚኒስትር አብይ አህመድ ከግብፅ ፕሬዚደንት አብደልፋታህ ኤልሲሲ ጋር ዛሬ ወይም ነገ ሲገናኙ በህዳሴ ግድብ ጉዳይ ላይ እንደሚወያዩ ትናንት ለፓርላማው ተናግረው ነበር።
ፕሬዚዳንት ሲሲ ጋር በቅርቡ ተወያይተናል። ሰሞኑን ነገ ወይ ከነገ ወዲያ እንገናኛለን፣ እንወያይበታል። ምናልባት የተቸገሩት ነገር በሀገር ውስጥ ካለም ልንገነዘባቸው እንሞክራለን። በእኛ በኩል ግን የህዳሴው ግድብ በሚመለከት የማንንም ጥቅም ለመንካት ሳይሆን የሚገባንን ጥቅም ለማግኘት የምናደርገው ነገር ነው። ያ ጥቅም ግብፅንም ይጠቅማል ብለን እናምናለን።
በእርግጥ ሁለቱ መሪዎች ዛሬ ስለ መገናኘት አለመገናኘታቸው የተነጋገሩትና የተለዋወጡትም ነገር ይኑር አይኑር አሁን ስቱዲዮ እስከ ገባሁባት ደቂቃ ስከታተል ነበር፣ ማረጋገጥ አልቻልኩም። በሌላ በኩል ግን ጠቅላይ ሚኒስትር አብይ አህመድ ትናንት የተናገሩት የጦርነትን ጉዳይ የሚነካ ሐሳብ ግብፅን እንዳስደነገጣት የውጭ ጉዳይ ሚኒስቴሯ ዛሬ ማስታወቁን ሮይተርስ ዘግቧል። ይኸው ሮይተርስ የጠቀሰው የመስሪያ ቤቱ ቃል እንዲህ ይነበባል። ጥቅስ፣ ጠቅላይ ሚኒስትር አብይ አህመድ አሉት ተብሎ በመገናኛ ብዙሃን የተሰጠው አስተያየት ግብፅን በእጅጉ አስደንግጧል። የበዛ ስጋቷንና በጥልቅ ማዘኗንም ትገልጻለች። የጥቅስ መጨረሻ ይላል። ግብፅ ኃይል የመጠቀም ሐሳብ እንዳላት እንደሚወራ ከጠያቂ እንደራሴ ለጠቅላይ ሚኒስትሩ በቀረበ ጥያቄ ላይ ዶክተር አብይ አህመድ የሰጡት ምላሽ ይህ ነበር።
እርምጃ እንወስዳለን፣ እንደዚህ እናደርጋለን እየተባለ ነው ተባለው። ኢትዮጵያውያን በውስጥም በውጭም በታላቅ ትህትና እንድትገነዘቡ የምፈልገው አንድ አራተኛው የኢትዮጵያ ሕዝብ ድሃ ነው እና ወጣቱ። ስለዚህ አፍሪካ ጋር እንዋጋ ከተባለ ብዙ ሚሊዮን ማሰለፍ ይቻላል። ማለት ውጊያ መፍትሄ አይደለም እንጂ በውጊያ በጥፋት ብዙ ጥቅም የለውም። ግብፅን የማይጠቅመም፣ እኛም የማይጠቅመም፣ ሱዳን የማይጠቅመም። በጦርነት ሰላም ጥቅም አይገኝም። እንደዚህ አይነት ሀሳብ ጥሩ አይደለም። ጥሩ መቆጭ በመነጋገር ነው፣ ጥሩ ጉዳት እንዳያመጣ መወያየት። ያ እንደተጠበቀ ሆኖ ግን ምንም ኃይል ኢትዮጵያን ግድብ ከመገደብ ሊያስቆማት አይችልም። የሚቆም ነገር የለም።
በሌላ በኩል ግን በአባይ ውሃና በህዳሴ ግድብ ጉዳይ ላይ ዩናይትድ ስቴትስ ውስጥ ተገናኝቶ ለመነጋገር የቀረበውን ግብዣ ግብፅ እንደምትቀበል ማስታወቋን ሮይተርስ ዘግቧል። እንዲህ አይነት ግብዣ ስለመኖሩና ኢትዮጵያና ሱዳን የሚያውቁት ስብሰባ እንዳለ የተደራዳሪዎቹ ቡድን አባል የሆኑትንና በውሃና መስኖ ሚኒስቴር እንዲሁም በውጭ ጉዳይ ሚኒስቴር የኢትዮጵያ አማካሪ የሆኑትን ዶክተር ያዕቆብ አርሳኖን ከጥቂት ደቂቃዎች በፊት በስልክ አግኝቻቸው ነበር። ስለ ስልኩ ጥራት ይቅርታ ጠይቃለሁ። እንዲህ ብለውኛል።
የገለጠችው ጉዳይ አሜሪካኖች ያደራድሩን ብላ አሳብ ማቅረቧን አይቻለሁ። ግን ኢትዮጵያም ሱዳንም ይህን ሀሳብ የተቀበሉ መሆናቸውን አላየሁም። የሆነ ሆኖ ሱዳንና ኢትዮጵያ ባለፈው ካርቱም ላይ በነበረው ውሃ ሚኒስትሮች ደረጃ በነበረው ስብሰባ ጉዳዩ የቴክኒክና ባለሙያዎች እስከ ሶስቱ መድረክ ተወቃቅጡ የተመረጡ ባለሙያዎች እየሰሩበት ስለሆነ እነሱ ጉዳዩን ጨርሰው ያቅርቡት። እስከዚያ ድረስ ወደ ሌላ ደረጃ መሄድ ተገቢም አይደለም፣ ወቅታዊም አይደለም ተብሎ ነው የተወሰነው። ከዚህ ውጭ በኢትዮጵያ በሱዳንም በኩል የተለየ ሀሳብ እስካሁን አልሰማሁም። እንግዲህ አዲስ ነገር የለም ማለት ነው። ዩናይትድ ስቴትስ ይደረጋል የተባለው አሁን ከግብጽ መንጀመንዲ በሶስተኛ ወገን ወይም ደግሞ በሁለቱ ማለትም በሱዳንና በኢትዮጵያ በኩል ሳ አልሰማሁም አላየሁም።
በሌላ በኩል ደግሞ ኢትዮጵያ ያለባትን የ163 ሚሊዮን ዶላር ዕዳ ሩሲያ በቅርቡ እንደምትሰርዝ አስታውቃለች። የኢትዮጵያና የሩሲያ ግንኙነት በመቶዎች የሚቆጠሩ ዓመታት ቢኖሩትም ከ120 ዓመታት በላይ የዘለቀ የዲፕሎማሲ ግንኙነት እንዳላቸው ይታወቃል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በአሃዱ ራዲዮ FM 94.3 እና በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐዬ ከቀናባሪያችን ብርሃን ኃይሉና ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጅ ተሳበላቸውና ከተቀርቱ ባልደረቦቻችን ጋር በዚሁ እንሰናበታለን።
አሁን የትግርኛ ስርጭት ይቀጥላል። ሰላም ደናደሩ።